Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም፣ እንደምናመሻችሁ። የጋቢና ጉዞ የውይይት ፕሮግራማችን በቴክኖሎጂ ዘርፍ ራሳቸውን የቀየሩ ወጣቶችን ይዘናል።
እዚህ ቦታ እሰራለሁ የሚል ቅዱም አልነበረኝም። ጉግል ማፕንም አላውቀውም በዛን ሰዓት ነበር። ኢቭን ኮምፒውተር ራሱ ተጠቅሜ አላውቅም፣ ነክቼውም አላውቅም በዛን ሰዓት።
በየነ አበራ አሁን በጉግል ማፕ ውስጥ የቪዥዋል ዳታ ባለሙያ ነው። ሌሎች ወጣቶችም አሉ።
ፉል ኤክስፔሪንስ ለማድረግ እንድችል የጋዝ ስቴሽን፣ ሬስቶራንት የማስተናገድ ስራዎችን ሁሉ ሰርቻለሁ። ያም አበረታቶኛል ወደፊት በትምህርቴ መግፋት እንዳለብኝ።
ፓርኪንግም እሰራለሁ፣ ጠዋትም ለኡበር ድራይቭ አደርጋለሁ። ከዛ ትምህርት ቤት ሄዳለሁ፣ ከሰዓት ደግሞ ፓርኪንግ ስራ አለኝ። ስለዚህ ያው ሁለት ፉል ታይም ስራ እየሰራው ነበር እየተማርኩ የነበርኩት።
ከጉግል፣ ቦይንግ፣ አማዞን፣ በኢንሹራንስ ኩባንያ ውስጥ በአይቲ ዘርፍና በሲቲ ላይት ውስጥ የኢንጂነሪንግ ባለሙያ በመሆን የሚሰሩ ወጣቶች የተሳተፉበት ውይይት ነው።
ሁሉንም ከውይይቱ ታገኙታላችሁ።
ፌስቡክ ላይ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ስራቸውን በፈቃዳቸው መልቀቃቸውን ባሳወቁ ማግስት ፓርላማውን ከእረፍት መልስ በሊቀመንበርነት ከፍተዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
በየዓመቱ እንደሚደረገው በክረምት እረፍት ላይ የቆዩት የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የ2010 ስራቸውን በጋራ ስብሰባ ጀምረዋል። አፈጉባኤ አባዱላ ገመዳም ከመጨረሻ ስብሰባዎቻቸው አንዱ ሊሆን የሚችለውን ከፌዴሬሽን ምክር ቤታቻቸው አቶ ያለው አባተ ጋር በመሆን በጋራ መርተዋል። ስብሰባው የተጀመረው በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ሕይወታቸውን ላጡ ዜጎች የህሊና ጸሎት በማድረግ ነው። የጋራ ስብሰባውን በንግግር የከፈቱት ፕሬዝዳንት ዶክተር ሙላቱ ተሾመም ስለዚሁ ግጭት አንስተዋል። መንግስት ጸጥታውን ከማስከበር ባሻገር አጥፊዎችን ወደ ህግ ለማቅረብ እየሰራ እንደሚገኝ ነው የጠቀሱት። የሁለቱም ክልሎች አገር ሽማግሌዎች፣ ባህላዊ መሪዎች፣ የሃይማኖት አባቶች፣ ወጣቶችና ሴቶች እንደዚሁም መላው የሁለቱ ክልሎች ህዝቦች በመፍትሄው ዙሪያ ከመንግስት ጎን እንዲቆሙም ፕሬዝዳንቱ ጥሪ አቅርበዋል። የዛሬው ስብሰባ የተካሄደው የገዢው ፓርቲ አንጋፋ ፖለቲከኛ አባዱላ ገመዳ በአፈ ጉባኤነት ለመቀጠል ፍላጎት እንደሌላቸው በገለጹ ማግስት ነው።
አሁን በደረስኩበት ደረጃ እንደ ህዝብ በዚህ ኃላፊነት ለመቀጠል የማያስችሉን ምክንያቶች በመኖራቸውና ፍላጎቱም ስላሌለኝ ለመልቀቅ ድርጅቴንና የህዝብ ተወካዮች ምክር ቤትን ጠይቄያለሁ።
በቅድሚያ በወታደራዊ ኃላፊነት ብቅ ያሉት አባዱላ ገመዳ ከጄኔራልነት ወደ ሲቪል ህይወት የተሸጋገሩት በተለያዩ ኃላፊነቶችም ያገለገሉት ቆየት ብለው ነው። ከመከላከያ ሚኒስትርነት እስከ ኦሮሚያ ክልል ፕሬዝዳንትነት በከፍተኛ ኃላፊነቶች አገልግለዋል። ተሰሚነት ካላቸው የኦሮሚያ ገዢ ፓርቲ ኦህዴድ ባለስልጣናት አንዱ ሆነውም ቆይተዋል። ከፕሬዝዳንትነት ከለቀቁም በኋላ በክልሉ ያላቸው ፖለቲካዊ ሚና የሚታይባቸው አጋጣሚዎች ነበሩ። በኦሮሚያ የተቃውሞ እንቅስቃሴ እንደተጀመረ ህዝብ ለማወያየት ወደ ምዕራብ ሸዋ ከተላኩ አመራሮች አንዱ ነበሩ። በአፈጉባኤነት ይህ ሁለተኛ የኃላፊነት ዘመናቸው ሲሆን ሳያጠናቅቁም ነው የመልቀቂያ ጥያቄ ያስገቡት። ምክንያታቸውን በተመለከተ የተለያዩ መላምቶች ቢሰነዘሩም እርሳቸው ግን ወደፊት ለህዝብ እንደሚያሳውቁ ተናግረዋል።
በሌሎች ዓለም አቀፍ ዜናዎች የዓለም አቀፍ ቀይ መስቀል ኮሚቴ ICRC በቅርቡ 7 አባሎቹ የተገደሉባቸውን ጨምሮ እየደረሱብኝ ነው ባላቸው ጥቃቶች ሳቢያ በጦርነት በተበታተከችው አፍጋኒስታን ያካሄድ የነበረውን የረድኤት እንቅስቃሴ በከፍተኛ መጠን ለመቀነስ መወሰኑን አስታወቀ። በስተመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከወላጆቻቸው ጋር በልጅነታቸው ወደ ዩናይትድ ስቴትስ መጥተው ያደጉ ህጋዊ የመኖሪያ ፈቃድ የሌላቸው ወጣቶች ከሀገር ውጡ እንዳይባሉ ከተቀናቃኞቻቸው የዴሞክራቲክ ፓርቲ አባላት የሚደርሱት ስምምነት የሀገሪቱን ግሪን ካርድ ወይም ቋሚ የመኖሪያ ፈቃድ የሚፈቅድበትን አሰራር ለውጥ አደርጋለሁ ሲሉ በትናንትናው ዕለት ተናገሩ። ዜናው አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገርንላችኋለን።
ጋቢና VOA, let's cross boundaries together.
ጋቢና VOA የጋቢና ጉዞ ለሚለው ፕሮግራም በአራት የተለያዩ የዩናይትድ ስቴትስ ከተሞች ተንቀሳቅሶ ወጣቶችን በማነጋገር ውይይቶቹን ለእናንተ ማቅረብ ከጀመረ ሁለት ሳምንታት ተቆጥሯል። በዛሬው ዝግጅታችንም የፕሮግራሙ አዘጋጅ ጽዮን ግርማ በሲያትል ከተማ በተለያዩ ግዙፍ የቴክኖሎጂ ድርጅቶች ውስጥ ከሚሰሩ ወጣት ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያደረገችውን ውይይት እናስደምጣችኋለን። የመጀመሪያው ክፍል ዛሬ ይቀርባል።
በጣም አመሰግናለን ጽዮን። በመጀመሪያ በዚህ መጥተሽ ይህን ፕሮግራም በማዘጋጀት ሲል በጣም ትልቅ መነሻ ይሆናል ብዬ ገምታለሁኝ። አሊ ይባላለሁ። የተወለድኩት ደሴ ከተማ ነው። አዲስ አበባ ሁለተኛ ደረጃ ምንም በሚማር ትምህርት ተከታትዬ አሜሪካን ሀገር መጥቼ የሃይ ስኩል ወይም ሁለተኛ ደረጃውን ጨርሼ በዚሁ መጀመሪያውን ስድስት ዓመት የመጀመሪያ ዲግሪን ኤሌክትሪካል ኢንጂነሪንግ አገኘሁኝ። ከዛ ትምህርት ቤት እንደጨረስኩኝ ለአንድ ዓመት ያህል ብዙ ነገሮችን ኤክስፕሎር አደረኩኝ፣ ወደ ንግዱም ወደ ሌላውም። ከዛ አንድ ዓመት ያህል የመጀመሪያውን ፕሮፌሽናል ሰርቼ ስሞል ፈርም ላይ ዲዛይን ኤሌክትሪካል ዲዛይን ወርክ ለአንድ ዓመት ከሰራ በኋላ ቦይንግ የሚባለው ድርጅት ገባሁ። እዛ ላይ አሁን 12 ዓመት ሆነኛል። የሚሰራውም በተለያየ ፓርት አውሮፕላን ላይ የምሰራው ዲዛይን ነው የምሰራው። አሁን ደግሞ ላስት ፎር ይርስ አራት ዓመቱን ደግሞ እየሰራ ያለሁት ገና ያልወጣው 77X የሚባለው አውሮፕላን ላይ እየሰራ ነው ያለው።
እሺ፣ እድሉ ስለተሰጠኝ በጣም አመሰግናለሁ። በየነ አየነው እባላለሁ። በአሁኑ ሰዓት በጉግል ማፕ ነው የምሰራ፣ እንደ ጂኦ ቪዥዋል ዴታ ስፔሻሊስት ቱ ለሚታይትን በምሰራው። እንግዲህ ከኢትዮጵያ የመጣሁት የዛሬ 13 ዓመት አካባቢ ነው። በዛን ሰዓት ገና ከሀይስኩል እንደጨረስኩ ነው የመጣው። እዚህ ቦታ እሰራለሁ የሚል ቅዱም አልነበረኝም። ጉግል ማፕንም አላውቀውም በዛን ሰዓት የነበረ። ኢቭን ኮምፒውተር ራሱ ተጠቅሜ አላውቅም፣ ነክቼውም አላውቅም በዛን ሰዓት። ለዚህ አሁን ለደረስኩበት ደረጃ ዋና መነሻ ምክንያት የሆነኝ የኢትዮጵያ ኮሚኒቲ ነው። እንደመጣሁ አጋጣሚ ጊዜ ማሳለፊያ ወደ ኢትዮጵያ ኮሚኒቲ ሄድ ነበር። እዛ ኮምፒውተር ስማር ነበር መሰረታዊ ነገሮችን ለማወቅ። አጋጣሚ የተወሰኑ ሰዎችን እዛ አገኘሁና ያው ወደ ዩኒቨርሲቲ መሄድ እንደሚቻል እዚህ ሀገር ለመማር ቀላል እንደሆነ ምናምን ኢንፎርሜሽን አገኘው ማለት ነው። ከዛ በፊት ግን ዩኒቨርሲቲ ራሱ ሄዶ መማር በጣም ከባድ እንደሆነ ነበር የማስበው። እንግዲህ ያን መነሻ አድርጌ ነው ከዛ ወደ ትምህርት ለመግባት የጀመርኩት። ከቋንቋ ጀምሮ ከኤስኤል ወይ ደግሞ እንግሊዘኛ እንደ ሁለተኛ ቋንቋ ይባላል፣ እንግሊሽ አለ ሰከንድ ላንጉጅ የሚሉት ነው። እሱን ተማርኩ። ከዛ ወደ ኮሌጅ፣ ከዛ ደግሞ ወደ ዩኒቨርሲቲ ትራንስፈር አድርጌ በዩኒቨርሲቲ ኦፍ ዋሽንግተን አንደኛ ደረጃ ዲግሪ ያስኩ። ከዛ አሁን እንደምሰራበት ስራ ጀመርኩ ማለት ነው። እንግዲህ ቀሪም ደግሞ በኋላ በደንብ እናበራለን።
ፍጹም አበራም እንደዚሁ በቦይንግ ውስጥ የአንድ ቡድን ማናጀር ነህ እና እስቲ አንተም እንደነሱ ራስን አስተዋውቀለን።
እሺ፣ አመሰግናለሁ እንግዲህ በድጋሚ ይህን እድል በማግኘቴ። እንደተናገርሽው ስሜ ፍጹም አበራ ይባላል። እኔም እንዲሁ እዚህ አብረው ካሉት ፓኔሊስቶች ብዙ አይለይም። ሁለተኛ ደረጃ ትምህርቴን ያጠናቀቅኩት በአዲስ አበባ ነው። በዚህ ሀገር ትንሽ ቆይቻለሁ። የቆየሁ በ1990 ዓመተ ምህረት በፈረንጆች አቆጣጠር የመጣሁት። ከዛ ከመጣሁ ወዲህ ወደ ሁለተኛ ደረጃ ትምህርት በመግባት ትምህርቴን አጠናቅቄ የመጀመሪያ ዲግሪን ከዩኒቨርሲቲ ምስወታ በኢንጂነሪንግ ዲግሪ አጠናቅቄ ከዛ ወደ ሲያትል መጣሁኝ እና ለዘጠኝ ዓመት ያህል በመንግስት አካል እየሰራሁ ነበር በኢንጂነሪንግ ዲዛይን እና በፕሮጀክት ማኔጅመንት። እሱ እንዳጠናቀቅኩኝ ከድሮ ከልጅነት የነበረኝ ፍላጎት ነበር፣ ማለት የአውሮፕላኖች አካባቢ በዲዛይን እና ያው የማብረር ፍላጎት ስለነበረኝ ወደ ቦይንግ ስራ እድል አግኝቼ ገባሁኝ ማለት ነው። እና አሁን ሄደና ዘጠኝ ዓመት ራሱ ሆኖኛል ቦይንግ ውስጥ። ቦይንግ እንደምታውቀው በጣም ትልቅ ድርጅት ነው፣ ብዙ የእኛም ሀገር ተወላጆች የሚሰሩበት ነው። እና ብዙ እድል አግኝቼበታለሁ፣ ብዙም ቦታ ሰርቻለሁ እዛ ውስጥ። አሁን ለጊዜው ያለሁበት ቦታ አንድ አውሮፕላን እንግዲህ ስራ በኋላ ልንናገር እንችላለን። አውሮፕላን ከተሰራ ወዲህ መፈተሽ አለበት ወይ ቴስት ማድረግ አለብን። እና የበረራ ፍላይት ቴስት አለ የደሞ የማቴሪያል ቴስቲንግ አለ እና የበረራ ቴስት ተወሰነ ጊዜ ሰርቼ አሁን በላብ ቴስት ማለት የማቴሪያል ቴስቲንግ እና ፕሮዳክት ቼክ አውት እየተደረጋሉ በዛ እየሰራው ነው ያለው እና የተወሰነ ቡድን ደሞ አሁን ማኔጅ ያረኩኝ ያለው እና ያው ብዙ አይነት ልጆች አቀስም ያለው ያለው ወንድሞቻችን ልጆችን ለማካፈልም ልጆች ነኝ። አመሰግናለሁ።
በመጀመሪያ አመሰግናለሁ ቪኦኤ እንደም ሲሆን ይሄንን ዝግጅት አርጋችሁ እዚህ ስለጋበዛችሁን የሚበረታታ ፕሮግራም ነው። ስሜ ማስረሻ ዘነበ ይባላል። በኢትዮጵያ ነው ተወልጄ ያደኩት። የመጀመሪያ ደረጃ ትምህርቴን ካቴድራል ላይ ተማርኩት። ከዛም አቃቂ ሚሽን ወይም አቃቂ 7th አድቬንቲስት ስኩል በሚባለው ሃይ ስኩል ከተማርኩ በኋላ ወደዚህ መጥቼ ወደ ኮሌጅ ነው የሄድኩት። ዌስተርን ዋሽንግተን ዩኒቨርሲቲ የሚባል ትምህርት ቤት ውስጥ የመጀመሪያ ዲግሪን በባዮሎጂ እና ማቴማቲክስ ያስኩኝ። ከዛም እንደወጣው የመጀመሪያ ስራዬ ሬዲያንት ሪሰርች የሚባል የመድኃኒት ጥናት የሚያካሂድ ወደ 25 ክሊኒኮች በአሜሪካ ሀገር ያሉት ድርጅት ውስጥ ገባሁ። እንደ ከአካውንቲንግ ዲፓርትመንቱ ጋር ተለጣፊ ሆኖ የሚሰራ አካል ውስጥ ነው የገባሁት። እንደ አካውንት ሪሲቨብል አይነት ስራ፣ በኋላም ደግሞ በጀት እና ኮንትራክት ኔጎሽየት የሚያደርጉትን ሰዎች እንደ ሁለተኛ ሰው እንደ ረዳት ሆኜ ሰራው። ከትንሽ ጊዜም በኋላ የዲፓርትመንቱ ሱፐርቫይዘር ለመሆን ፕሮሞት ወደዛ አሸጋገሩኝ። ከዛ ትንሽ እንደቆየው ልቤ ሁሉ ለኢትዮጵያ ነበር የነበረው። ሆነ በነጻ አገልግሎትም ሰጥበት ድርጅት ነበር ብሉ ናይል ይባል፣ ኢትዮጵያ ሰው ይፈልጉ ነበር የሚያገዛቸው እና ረዘም ያለ ጊዜ ወስጄ ኢትዮጵያ ሄጄ ከነሱ ጋር በነጻ አገልግሎት የሚሰጥ ክሊኒክ ለማቋቋም አገዝኳቸው። ያንን ክሊኒክ አቋቁመን ትንሽ ጊዜ ቆይቼ መጣሁ። ተመልሼ አነስ ያለ ክሊኒክ ውስጥ ደግሞ ቢዝነስ አድሚኒስትሬተር ሆኜ ተቀጠብ፣ የጋይናኮሎጂ እና ክሊኒካል ሪሰርች የሆነ ቦታ። ከዛም በመቀጠል ማስተርሴን እዛው እየተማርኩ ሰራው በሄልዝኬር አድሚኒስትሬሽን። ከዛ ሰውጣ ደግሞ አሁን ፍሬድ ሃችንሰን ካንሰር ሪሰርች የሚባል እዚህ ሲያትል ውስጥም በዓለም ደረጃም የታወቀ የካንሰር ሪሰርች እንዲሁም ኤች አይ ቪ ሌሎችም ጥናት ያደርጋሉ፣ እዛ ውስጥ በክሊኒካል ሪሰርች ኦፕሬሽን ስፔሻሊስትነት እያገለገልኩ እገኛለሁ።
በጣም እናመሰግናለን አራታችሁንም። እንደሰማችሁት ሁልጊዜም አሜሪካን ሀገር ሲታሰብ ከኢትዮጵያ አሜሪካን ሀገር ያሉ ኢትዮጵያውያን ተብሎ ሲታሰብ የሚነገረው ነገር አለ። እዛ ሄደው እኮ በቃ ይሄንን ነው የሚሰሩት፣ ፓርኪንግ ነው የሚሰሩት፣ ወይም ሽንት ቤት ነው እንደዚህ የሚያደርጉት የሚል አንዳንድ ተለጣፊ ስሞች አሉና ያንንም መስራት መጥፎ ሆኖ አይደለም። ግን ከኢትዮጵያ ደግሞ ተምረው መጥተው እዚህ የሚባክኑ ሰዎች አሉ። እንደዚህ አይነት ቦታ ላይ ብዙ ወጣቶችን ይገኛል ተብሎ አይገመትምና እንዲህ ያሉ ልምድ ያላቸውን ወጣቶች ማግኘት ትልቅ ነገር ነው። እዚህ ጋም ሌሎች 3 እንግዶች አሉንና እነሱም ራሳቸውን ያስተዋውቁና ወደ ውይይታችን እንሄዳለን። ከተስፋዬ አያሌው ነው የሚጀምረው፣ የሶፍትዌር ኢንጂነር ነው። እስቲ አንተም አጠር አድርገህ ራስን አስተዋውቅልን።
አመሰግናለሁ ጽዮን፣ መጀመሪያ በዚህ ፕሮግራም ስለጋበሽኝ በጣም ደስ ብሎኛል። እንዲሁም ደግሞ ያለኝንም የስራ ልምድ እንዲሁም ደግሞ ያለፍኩባቸውንም ነገሮች ለማካፈል ስለጋበሽኝ አመሰግናለሁኝ። እኔ ተወልጄ ያደግኩት ወሎ ውስጥ ነው፣ ደቡብ ወሎ ተንታ የሚባል አካባቢ። እንዲሁም ደግሞ የተማርኩት ደሴ ወይዘሮ ሲንቱርቴ ጨርሼ አዲስ አበባ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪን በ1995 ወይም በ2003 ኮምፒውተር ሳይንስ ጨርሼ ያለሁ። እንዲሁም በ2005 በዛው በሀገራችን ድጋሚ ማስተርስ ኮምፒውተር ሳይንስ ሰርቼ ወደዚህ ሀገር የማስተርስ ዲግሪ ለመስራት የተለያዩ አጋጣሚዎች ስለነበሩ እነዛን አጋጣሚዎች ተጠቅሜ 2006 ላይ መጥቻለሁኝ እዚህ። 2008 አካባቢ ማስተርስ ፕሮግራም ሰርቼ ወደ ስራው ዓለም ለመግባት ነው የሞከርኩት። ትምህርቱን በሚጨርስበት አጋጣሚ እዛው ቱሬት እያለን የመጣሁበት ዩኒቨርሲቲ የስራ እድሎችን የሚያመቻች ነበር፣ ወይም ካሪኩለም ፕራክቲካል ትሬኒንግ የሚባል ሲፒቲ የሚባል ፕሮግራም ነበረው። ፓርት ኦፍ የትምህርቱ ነው የማስተርስ ፕሮግራም ትምህርቱ እና ወጥተን የመስራት እድል ነበረው በF1 ቪዛ። እሱን ተጠቅመን ወደ ስራው ገባሁኝ። የመጀመሪያ ስራዬ የነበረው እዛው ቱርኬት እያለሁ ያገኘሁት ስራውን በማይክሮሶፍት ነው። ሶፍትዌር ኢንጂነር ሆኜ ነው ስራ የጀመርኩት። 3 ዓመት 4 ዓመት ከሰራሁኝ በኋላ ሌሎች ነገሮችን ኤክስፕሎር ማድረግ ጀመርኩኝ። እንዲሁም ደግሞ ኬሪየሬንም ለማሳደግ ስል ሌሎች ቴክኖሎጂዎችም ከማይክሮሶፍትም ውጭ ያሉ ቴክኖሎጂዎችን ለመማር ሞከርኩኝና እነዛን ነገሮችም ቢልድ አድርጌ ወደ ሌላ ስራ ለመግባት ነው የሞከርኩት። በዛ አጋጣሚ ወደ ኢንሹራንስ ካምፓኒ ውስጥ ነው የገባሁት። ከ2013 ጀምሮ አሁን ድረስ በአንድ የኢንሹራንስ ካምፓኒ the largest insurance company in Washington was Primera Blue Cross Blue Shield የሚባል ነው እዛ ውስጥ ሶፍትዌር ዴቨሎፐር ነኝ ነው የምሰራው እንግዲህ ያለውን ደሞ ወደፊት በሰፊው ማከፋል ሞክራለሁ
እሺ ስሜ ይታያል መንግስቱ ይባላል አመሰግናለሁ VOA ዚዮን ኤም ፕሮግራም ስላዘጋጃችሁ በጣም ብዙ ወንድም እህቶቻችንን ሊጠቅም የሚችል ርዕስ ነው ብያምናለሁ ወደዚህ ፕሮግራም ስመጣም ያንን ኮንሲደር በማድረግ ደስ ይያለኝ የመጣሁት በመጀመሪያ አዲስ አበባ ዩኒቨርሲቲ በሜካኒካል ኢንጂነሪንግ ነው ባችለር ዲግሪ እና ያስኩት እዚህ ሀገር በ2006 በመጣሁበት ጊዜ ግሪን ካርድ ያው ካገኘሁ በኋላ ወዲያውኑ በሶስት ወር ውስጥ ጀርመን የማስተርስ ፕሮግራም የጀመርኩት ነበር እሱን ግሪን ካርድ እንዚህ ከያዝኩ በኋላ ወደዛው ሄድኩኝ ወደ ትምህርት በዛች ሶስት ወር ውስጥ አገሩንም ፉል ኤክስፒሪየንስ ለማድረግ እንድችል የጋ ስቴሽን ሬስቶራንት የማስተናገድ ስራዎችን ሁሉ ሰርቻለሁ ያም አበረታቶኛል ወደፊት በትምህርቴ መግፋት እንዳለብኝ ጀርመን ሄጄ ሜካትሮኒክስ በሚባል ትምህርት ማስተርሴን ሰራው ያ ትምህርት ብዙ የተለመደ እንትን አይደለም ፊልድ አይደለም ከትራዲሽናል ፊልዶች ኮምባይን ያደረገ ነው አራት ፊልዶችን ኤሌክትሪካል ሜካኒካል አይቲ ኢንተግሬሽን ይሉታል ኢንተግሬት ያደረገ ፊልድ ነው ያጠናውት እዛ ጨርሼ በ2008 እዚህ ትምርቴን ጨርሼ በመጣሁበት ጊዜ የኢኮኖሚክ ሪሴሽን ላይ ነበር አገሩ ጀርመንም በመሐከል ሪሰርች የሰራሁበት ካምፓኒ ነበር እዛ አፕላይ ምን ስራ ምናደርግበት ስታይል እና እዚህ በጣም ይለያየ ነበር እሱን ግን ኢንፎርሜሽን አልነበረኝም በዛው ስታይል እዛ የነጨረሻውን ሴሚስተሬን የተከፈለኝ ነበር የሰራሁት ስራ ማግኘትም ቀላል ነበር ኢቭን ተማሪ ሆኜ እዛ እዚህ ግን ቀላል አልነበረም እና እዚህ በዛው ስታይል ሁሉ ነገር በወረቀት ማስረጃ በወረቀት ሁሉ ነገር በወረቀት ከሲቪ ከሚባለው ጋር ማለት ነው አታች ያረኩኝ አፕላይ ሳደርግ ምንም ሪስፖንስ አላገኝም ነበር እና ለስድስት ወር አፕላይ ካደረኩ በኋላ ያው ትንሽ ለኑሮዬ ማሰብ ስለነበረብኝ በፕሮፌሽናል ስራው ትንሽ ተስፋ ወደ መቁረጥ ሄድኩና ታክሲ መንዳት ጀመርኩ ከዛም ላንድ አመት ተኩል ታክሲ ነዳው የሲቲ ባስም ላንድ ለስድስት ሰባት ወር ያክል ነዳው በማከል የቢዝነስ ኦፖርቹኒቲም ኤክስፕሎር አረኩኝ ከጓደኛዬ ጋር ከዛ በኋላ ግን ጀርመን ሰራበት የነበረው ሪሰርችን ፕሮዳክት ቴስቲንግ የሚባል የሃርድዌር ፕሮዳክት ቴስቲንግ ፊልድ ነበር እና ቴስቲንግ እዚህ ስፈልግ ግን ሁሉ ጊዜ የማየው አንድ ነገር ነበር የሶፍትዌር ቴስቲንግ ነው አንደኛ የተማርኩበት ትምህርትም ብዙ ፖፑላር አይደለም ሁለተኛ ደግሞ የማየው ስራ ቴስቲንግ ስል የሃርድዌር ወይም ኤሌክትሮኒክ ቴስቲንግ ሳይሆን ወይኔ ሴንሰሮችን እንደዚህ መኪና ላይ አፕሊኬሽን ያላቸው አውሮፕላን ላይ ያሉት ቴስት ማድረግ ነበር እዚህ ግን የማየው ሶፍትዌር ቴስቲንግ ነው በጣም የተለያዩ ነገሮች ናቸው ግን ያው ወደ ፕሮፌሽናል ስራ ለመግባት ቀላሉ መንገድ ሲሆን አገኘሁት በ2012 ወደ ቴስቲንግ ሄድኩኝ ማለት ነው ስቴት መቀየርም ነበረብኝ ለልምድ ስል ሳውስ ካሮላይና Hewlett Packard HP የሚባል ካምፓኒ አዘ ሶፍትዌር ቴስተር ሁኜ ወይም QA ይባላል ባጭሩ እዛ ሰራው እዛ ከሰራው በኋላ 2014 ላይ እዚህ መጣው ሲያትል ሲቲ ላይት እንደ ሌላ QA ኳሊቲ አሹራንስ ኢንጂነር ሁኜ ተቀጠርኩ ለሁለት አመት ሲያትል ሲቲ ላይት ሰራው እዛው ሰፖርት የማደርገው ቲም ውስጥ መሰራበት አፕሊኬሽን ሰፖርት እናደርጋቸው ኢንጂነሪንግ ቲሙ ባለኝ ግንኙነት የኢንጂነሪንግ ስራ ከነሱ ጋር አየው አፕላይ ያደረኩኝ ዛለ ኦኬ በቃ እና ዛ ነው አሁን ሲኒየር ኤሌክትሪካል ኢንጂነር ሆኜ የምሰራው የሲቲዩን ኤሌክትሪካል ሲስተሞች በጂአይኤስ ሲስተም ማፕ ማድረግ ነው ታንኪዩ አመሰግናለሁ
እንደዚህ ስላክኝ ስሜ ዩኤል ይባላል ቶልጅ ያደኩት አዲስ አበባ ነው አዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ የመጀመሪያ ዲግሪ ኤንጂ በ2010 ወደ ሲያትል ሙቪ ያደረኩት። እንግዲህ ሲያትል ከመጣው በኋላ ያው በሲቪል ኢንጂነሪንግ የመጀመሪያ አመት ላይ ብዙ ስራ ለመፈለግ ሞከርኩኝ። ብዙ ኮዳችን ስታንዳርዳችን ስለማይገናኝ ምንም ሱንዳለው ብዙ አፕላይ አረጋለሁ መልሰልን። ስለዚህ ውሳኔ የወሰንኩት በቃ ከእንደገናም ቢሆን እዚህ መማር አለብኝ በሚል ሾርላይን ኮሚኒቲ ኮሌጅ እንደ አዲስ ለመማር ገባው። ያው እሱንም እየተማርኩ ያው ኑሮም ስላለ ፓርኪንግም ሰራለው፣ ጠዋትም ለኡበር ድራይቭ አረጋለው፣ ከዛ ትምህርት ቤት ሄዳለው፣ ከሰዓት ደግሞ ፓርኪንግ ስራ አለኝ። ስለዚህ ያው ሁለት ፉል ታይም ስራ እየሰራው ነበር እየተማርኩ የነበርኩት። እና ፓርኪንግ የምማርበት ድርጅት ውስጥ አሁን መሰራበት ኤክስፐዳይተርስ ኢንተርናሽናል ይባላል። ያው እዛ ፓርክ የሚያደርጉት ሰዎች እዛ የሚሰሩ ማኔጅመንቱ፣ ሲኢኦ፣ ሁሉም ከታች ማኔጅመንት እስከ ትልቅ ማኔጅመንት ላይ ያሉ ሰዎች ነበሩ። እና እዛ ሲመጡ መኪናቸውን ስቀበል፣ ልብስ አስከፍል ምናምን ይህን ታሪክ እነግራቸዋለሁ እድል እንዲሰጠኝ። እና ያው ከአንድ አመት በላይ የፈጀ ፕሮሰስ ነው። ብዙ ወደ 7-8 ኢንተርቪው አድርጌያለሁ እዛው ካምፓኒ ውስጥ ለመቀጠር። ያው አይቲ ላይ ያላችሁ ታውቁታላችሁ፣ የአራት የአምስት ሰዓት ኢንተርቪዎች ናቸው በየጊዜው። አስቸጋሪ የነበረው ያው አንዳንዴ ሪስፖንስ አላገኝም፣ አልፋሃልም፣ ወድቀሃል የሚል ነገር አልነበረም እና ትንሽ ቻሌንጂንግ ነበር። ብቻ ከአንድ አመት ኦልሞስት አንድ አመት ተኩል ፋት በኋላ በኢንተርንሺፕ እድል አገኘሁም እዛ ካምፓኒ እንዲሰራ። ከዛ በኋላ ኢንተርንሺፕ እድል አግኝቼ ገባው። በአራት ሳምንት ውስጥ ነው ፉል ታይም ሆኜ ይኸው እንግዲህ 5 አመት ሆነ ስፐዳይተር በሶፍትዌር ዴቨሎፐርነት እየሰራው። አመሰግናለሁ።
እሺ፣ በጣም እናመሰግናለን ሁላችሁም። አሁን ለጥያቄ እና ለውይይቱ ክፍት ነው የምናደርገው። ጥያቄ ያላችሁ ካላችሁ ለእነሱ መጠየቅ ትችላላችሁ። ግን ከዛ በፊት አንድ ጥያቄ እኔ ላንሳላቸው እና በዛ ውይይታችንን እንጀምር። ለአሊ ነው የመጀመሪያው ጥያቄ። ደግሞ ሲያትል መኖሩና እነዚህ ትልልቅ የአሜሪካን ኩባንያዎች እዚህ መኖራቸው የሰጠህ እድል ነው? እዚህ ላይ እንድደርስ ያደረገ ምንድን ነው? እስቲ ንገረኝ።
ጽያን አመሰግናለሁኝ። በአጭሩ እንትን ለማለት አይ ቲንክ ኮምቢኔሽን ኦፍ ኤቭሪቲንግ እለዋለሁኝ፣ የሁሉም አስተዋጽኦ አለው። አንደኛ የራሴ ፍላጎት እና የራሴ ኤፈርት እንትን ያደረኩት ኮንዲሽኖች መሟላታቸው አለ። ማለት ያለሁበት የነበርኩበት አካባቢ በጣም ሌላ አማራጭ የነበረ ሙሉበት አካባቢም የትምህርት ላይ ያሉ ልጆች ነበር ሞላው። ከሱ መለስ ብዬ መጀመሪያ አንድ ነገር ለማስታወስ የምፈልገው ብዙ ጊዜ የኛ ሀገራችን ሯጮች የምናያቸው አሸንፈው አንደኛ ወጡ፣ ሁለተኛ ወጡ፣ ሶስተኛ ወጡ በጣም ደስ ይለናል። በኋላ ያለውን የአንድ ዓመት እና የሁለት ዓመት ልፋታቸውን ትሬኒንጋቸውን ብዙ አናስታውሰው እና ዞር ብዬ ወደ እኔ ስመጣ ኢንጂነሪንግ መጀመሪያ ዲግሪ ለማግኘት አሁን እያንዳንዳቸው እዚህ ያላችሁት አሜሪካ ለመምጣት ራሱ የነበረውን ችግር አይታችሁታል። በኢሚግራንትም ነን ኢሚግራንት ሆናችሁ ያንን አለፍን ማለት ነው። ሁለተኛ ደግሞ የት ነው ያለ ነው ትምህርት ቤት ለመግባት ያለውን ችግር አይታችኋል። ስፔሻሊ አሁን እኔ በነበርኩበት ጊዜ ዩኒቨርሲቲ ኦፍ ዋሽንግተን ኤሌክትሪካል ኢንጂነሪንግ ለመግባት ከ3000-4000 በላይ ነው አፕላይ የሚያደርጉት፣ የሚገቡት ግን በጣም ጥቂቶች ናቸው። ያንን አለፍን ገባል። ያ የሚሆነውም ደግሞ በጣም ብዙ ኤፈርት ያስፈልጋል። አንዳንድ ጊዜ ተስፋ የሚያስቆርጥም አለ። ብሬክ ፖይንት የሚሉት ነገር አላቸው። የሚሰጡት ክላሶች በጣም አስቸጋሪ ናቸው። ግን እኛ ስራችን ብለን ስለያዝ ነው የምንውልበት አካባቢ አበሾችም ፈረንጆችም አብረን እያጠናን የመጀመሪያውን አለፍም ማለት ነው። ዲግሪው ከመጣ በኋላ ደግሞ ስራ ለማግኘት ብዙዎቻችን አሁን ሜንቱር አልነበረንም። 5 አፕላይ አድርገን እንዴት ስራ አላገኘንም ብለን እንላለን። ሌሎች ሰዎች ግን 100-200 አፕላይ ያደርጋሉ። ይሄ ኢንፎርሜሽን አልነበረንም። ስኮላርሺፕ ነበረ። ስኮላርሺፕ ለማግኘት እኛ 7-10 አድርጌ እንዴት ስኮላርሺፕ አላገኘውም? ሌላው ጓደኞቻችን አበሾች አሉኑ፣ ኢንፎርሜሽን አላቸው፣ ሜንቱር አላቸው። 100-200 አግኝተው 10% እንኳን ከዛ ተመላሽ ካገኙ ብዙ ገንዘብ አላቸው ማለት ነው። ብዙ ተመላሽ አለ። እንደዛ ሆኖ ያንን አልፈው እዛ ደርሰዋል ማለት ነው። እና ወደ አንቺ ጥያቄ ልምጣና አይ ቲንክ ብዙን እንደመስለኝ በእኔ የመጀመሪያ የራስ ኤፈርት ያስፈልጋል፣ ዲተርሚኔሽን ያስፈልጋል፣ ውሳኔ ይሄን ነገር ማግኘት አለብኝ፣ ሌላ አማራጭ የለኝም ብዬ የያዝኩት ነገር ነው። ሁለተኛ ደግሞ የነበርንበት አካባቢ ብዙ ጊዜ አንድ ሰው ከኢትዮጵያ መጥቶ እዚህ ሀገር ላይ የሚሆንበት አካባቢ የጤና ሕክምና ያሉ ሰዎች ከሆነ ጤና ሕክምናን ብዙ የሚያጠናው። እኔ ግን የነበርኩበት አካባቢ እንደዚሁ ሳይንስ እና ቴክኖሎጂ ላይ ትንሽ ጥንካሬ ማክሱም ጥንካሬ ስለነበረን በዛ ላይ አድርጌ እዚህ ደርሻለሁ ማለት ነው። እና ኮምቢኔሽን ኦፍ ኤቭሪቲንግ ለማለት ፈልጌ ነው።
እንግዲህ እኔ ኤክስፔሪንስ ቅድም እንደጠቀስኩት ከኢትዮጵያ ኮሚኒቲ ነው የሚጀምር። እንደመጣሁ ለሶስት ለአራት ወር ስራ አልነበረኝም። ለጊዜ ማሳለፊያ የኢትዮጵያ ኮሚኒቲ እሄድ ነበር። የኢትዮጵያ ኮሚኒቲ ራሱ መኖሩን አላውቅም ነበር። ከቤተ ክርስቲያን ስንመለስ አንድ ቀን የሆነ የኢትዮጵያውያን ሱቅ አጋጣሚ ቃል እንገዛ ስንገባ መጽሔት ነበር በወጣቶች ያኔ የኢትዮጵያ ወጣቶች ነበሩ የሚያዘጋጁት ኮሚኒቲውን መጽሔት ነበር። ያን መጽሔት አየውና እንደ የኢትዮጵያ ኮሚኒቲ አለ እንደዚህ ያለ ከዚያችን መጽሔት አነበብኩ አገላብቼ ከመጨረሻ ቤት ውስጥ አነበብኳት ምናምን ኢንፎርሜሽን አድራሻውን አየሁ የኮሚኒቲውን። ከዛ ቤተሰብ የነበርኩባቸውን ውሰዱ እንዳልኳቸው ያው ከኮሚኒቲው ሄድ። ከዛ ስንሄድ ያው ኮምፒውተር ላብ ትምህርት እንደሚሰጥ አገኘሁ። ከዛው መማር ጀመርኩ ማለት ነው። ባስ እያስኩ ነበር የሚሄድ የአንድ 15 20 ደቂቃ መንገድ ነው በባስ። ከዛ ያው እየመጣሁ በሚችለው ሰዓት እየተማርኩ እሄዳለሁ ምናምን። አንድ ቀን ከኮሚኒቲው ወደ ባስ መያዣ የሆነ ሰው ያው በመኪና ላደርስ እስከ ባስ ከምትይዝበት ላደርስ ምናምን ብሎ በጣም ያወራል እንሄዳለን ማለት ነው። ከዛ በአጋጣሚ ዳኙና ቲቶ ናቸው ታስታውስ ከሆነ ዳኙ ምንድን ነው መሆን የምትፈልገው ምናምን ጠየቁኝ ማለት ነው። አይ እኔ እንግዲህ አርክቴክቸር ደስ ይለኛል ግን እዚህ ሀገር ለመማር በጣም ከባድ ነው እና እኔ አላስበው ምናምን ስላቸው እንጂ በጣም ቀላል ነው መማር ትችላለን። እኔ በአራት ዓመት ያው ዲግሪ ያስኩና ሰዓቱ ይሮጣል ምንም ችግር የለም እና ዝም ተማር ምናምን አለኝ ማለት እንዳኝ። ከዛ በቃ ያን አሰብኩ። በሌላ ቀን ደግሞ አሁን ባስ ይዤ ወደ ኮሚኒቲ ስመጣ ሌላ አንድ ኢትዮጵያዊ ባስ ላይ አገኘሁና ትንሽ እያወራ ምናምን ስንመጣ ምንድን ነው የምትሆን ምናምን ምን ለመሆን የምትፈልግ አለ። አይ እስኪ ወደ ዩኒቨርሲቲ ለመሄድ እቅድ አለ ምናምን ስለው ኦኬ ጥሩ ነው ምናምን አለና ግን እኮ እዚህ ሀገር ክፍያ አለው ዩኒቨርሲቲ እና እንዴት ከየት አምጥ ነው የምትከፍለው ምናምን። እኔ አላውቅም ነበር ክፍያ እንዳለው። በዛን ሰዓት ኢትዮጵያ አይከፈልም፣ ያው ወደ ዩኒቨርሲቲ መግባት ከቻለ አንድ ሰው ገባ ነው ያው ተምሮ ይወጣል። እዚህ ክፍያ እንዳለው አላውቅም ነበር። አሁን ለካ ይሄ ማለት ደግሞ ማለት ጀመርኩ ማለት ነው። ከዛ ያው የኮምፒውተር ላብ ትንሽ እንደተማርኩ ስራ አገኘሁ ጋዝ ስቴሽን። ከዛ በኋላ ያው ጥናት ማድረግ ጀመርኩ ማለት ነው። እንዴት ወደ ትምህርት ቤት መሄድ እችላለሁ፣ እንዴት ነው በቃ ስለ ክፍያው ምናምን በቃ ሪሰርች ማድረግ ጀመርኩ ከዛ ጊዜ ጀምሮ ማለት ነው። ከዛ ጋዝ ስቴሽን በምሰራበት ሰዓት ማታ ነበር የምሰራው፣ ሌሊት ነው የምሰራ ማለት ያው ከምሸቱ በኢትዮጵያ አራት እስከ ጠዋት 12 ማለት ነው። በዚህ አስር ሰዓት ነው የሚሉት። አንድ ቀን የሆነ ሰው መጥቶ ሌባ ማለት ነው ቢራ ምናምን ሰርቀው ሳይከፍሉ ምናምን ወጥተው፣ ከዛ ለፖሊስ ደወልኩ ማለት ነው። በዛን ሰዓት እኔ ያው ቋንቋም አልችልም፣ ለፖሊስ ሪፖርት ላድርግ ስል ፖሊሶቹ ቋንቋ ካልቻልክኝ ሪፖርት አልቀበልም ምናምን አሉ። ለካ ይማል። ከዛ በቃ ይሄ በጣም ለእኔ ትልቅ ኤክስፔሪንስ ነው። ይሄ ለካ ይማል ምናምን ማለት ጀመርኩ። ሌላው ሰው ሁሉ እንዴት ነው ቋንቋ ሳይማር እንደዚህ አይነት እንትን የሚኖር የሚለውን ነገር ማሰብ ጀመርኩ። በኋላ በቃ ያን ስራ ትራፍና ሌላ ስራ ቀየርኩ ማለት ነው። ስራው አደገኛ ስለሆነ እዛ ቦታ ላይ ቀየርኩ። የሆነ በርና መስኮት ምናምን መገጣጠም ማምረቻ ቦታ ካምፓኒ ጀመርኩ። እዛ ስጀምር በጎን ቋንቋ መማር ጀመርኩ ማለት ነው። እየሰራሁ ቋንቋዬን ተማርኩ ማለት ነው። ቋንቋውን ልጨርስ አካባቢ በአንድ ወቅት የሆነ አንድ ልጅ አገኘሁ ዩኒቨርሲቲ የሚማር ማለት ነው። እሱ ደግሞ አላለ እንዴት ነው ምናምን ስለ ትምህርቱ ጠይቃለሁ። በሄድኩበት ሁሉ የማገኘውን ሰው ምንድን ነው የምትሰራ ምንድን ነው የምትማር።
እንግዲህ ታሪክህ ማለት በጣም መሳጭ ነው ለሁላችንም፣ ግን ለሁሉም ሰው እድል መስጠት ስላለብን ደግሞ ሬዲዮናችን ከዚህ በኋላ የእናንተ ነው። እስቲ አጠር አድርገህ ማጠቃለያውን ስጠንና ለእኔም ራሱ መስጦኛል። ታሪክ ለብዙ ሰዎች ማስተማሪያ ይሆናል፣ ግን ጠቅለል አድርግልን።
ውይይቱ አልተጠናቀቀም። የጋቢና ጉዞአችን ግን ጫፍ ላይ ደርሰናል፣ በዚሁ ወደ መጠናቀቁ ነው። ተከታዩን ክፍል በነገው ምሽት ይዘን እንደምንቀርብ ቃል እንገባለን። ፌስቡክ ላይ ደግሞ @voyamharik ላይ ዝግጅቱን እየተከታተላችሁ አስተያየቶቻችሁን ስጡን። በትዊተርም እንደዚሁ #gabinavioin በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዜር ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። አስታውሱ፣ ነገ በቴክኖሎጂ ድርጅቶች የሚሰሩ በርካታ ኢትዮጵያውያን ወጣቶችን የሚያሳትፉ ውይይት አለን። ያን ይጠብቁን። መልካም ምሽት።